BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ታህሳስ 8 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል ኢትዮጵያውያን ስደተኞች በሱዳን ያሉበትን ሁኔታ የሚዳስስ ጥንቅር ይኖረናል። ስደተኞችና ቤተሰቦቻቸው ማረፊያ ለማግኘት እየተንቀሳቀሱ በሚገኙበት በአሁኑ ሰዓት በርካታ ቤተሰቦች አሁንም መጠለያ አላገኙም። ሱዳን ውስጥ የምትገኘውን የቪኦኤ የስደተኞች ዘጋቢ ሄይዘር መርዶክን የሰማችሁት በሱዳን የተመለከተቻቸውን የስደተኞቹን ጉዳይ በምሽቱ ታጋራናለች።
ሀገራችን ያለው ወነዚህ ውዥንብር ውስጥ ዋዥቃል። እውነቱንና እውነት ያልሆነውን ግርድፉንና ትክክሉን ገለባውንና ፍሬውን መለየት እስከማያስችል ደረጃ ህዝቡ በየቀኑ ቦምባርድድ ይሆናል እና ይህ ለምን ሆነ? አንደኛ፣ ሁለተኛ አላማው ምንድን ነው? እነማን ናቸው ይህንን ያራምዱት? ከዚህ ነጻ ለመውጣት ምን መደረግ አለብን?
አሁን ደግሞ የሰማችኋቸው ፕሮፌሰር ብሩክ ኃይሉ ይባላሉ። የኢትዮጵያን ወቅታዊ ጉዳይ በተመለከተ በተለያዩ ዓለም አቀፍ መገናኛ ብዙሃንና ማህበራዊ ሚዲያዎች የሚወጡ የተሳሳቱ መረጃዎችን በተመለከተ ጥንቅር ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ዝግጅቶችንም አቀናብረናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ ቆየነኝ። በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ሶማሊያ ከጎረቤቷ ከኬንያ ጋር ዲፕሎማሲያዊ ግንኙነቷን ማቋረጧን ማስታወቋን ተከትሎ የኬንያ መንግስት ከጎረቤታችን ጋር እንነጋገራለን እንጂ ዲፕሎማቶቿን አናስወጣም ሲል አስታውቋል። ይህ በእንዲህ እንዳለ የኬንያ ፕሬዚደንት ኡሁሩ ኬንያታ የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲን ተቀብለው አስተናግደዋል። የሶማሊላንዱ ፕሬዚደንት ካለፈው እሁድ እስከ ማክሰኞ በኬንያ ባደረጉት ከፕሬዚዳንቱ ኬንያታ ጋር የሁለቱን ሀገሮች ግንኙነት ማጠናከር ላይ ያተኮረ ውይይት ማካሄዳቸው ተመልክተዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ኮሮና ቫይረስ በምርመራ እንደተገኘባቸው ተገለጸ። ፕሬዚደንቱ ዛሬ በተደረገላቸው ምርመራ ቫይረሱ እንዳገኛቸው የታወቀላቸው መሆኑን ጽህፈት ቤታቸው አስታውቋል። ፕሬዚደንቱ የህመሙ ምልክት ሲጀማምራቸው እንደተመረመሩ ነው አክሎ የገለጸው። በሀገሪቱ ደንብ መሰረት ማክሮን ለሰባት ቀን ራሳቸውን ለይተው በመቀመጥ ስራቸውን በርቀቱ ነው ያከናውናሉ ተብሏል። ከአሁን ቀደም በኮሮና ቫይረስ ከተያዙ መሪዎች መካከል የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ይገኙባቸዋል። ይህ በእንዲህ እንዳለ የዓለም ጤና ድርጅት የኮሮና ቫይረስ የመጀመሪያ ምንጭን በተመለከተ ምርመራ የሚያካሄድ ቡድን በሚቀጥለው የአውሮፓ ጥር ወር የመጀመሪያ ሳምንት ላይ ወደ ቻይና እንደሚልክ አስታውቋል። በዓለም ዙሪያ ኮሮና ቫይረስ በሚያስከትለው ኮቪድ-19 ሳቢያ እስካሁን ከ1.6 ሚሊዮን በላይ ሰዎች ለህልፈት ተዳርገዋል። በአጠቃላይ በቫይረሱ የተያዙት ቁጥር ከ74.2 ሚሊዮን አልፏል። የሩሲያ ፕሬዚደንት ቭላዲሚር ፑቲን ተቃዋሚ መሪው አሌክስ ናቫልኒን መርዝ ያቀመሱ የመንግስት የደህንነት ወኪሎች የሆኑ ነፍሰ ገዳዮች ናቸው የሚለውን ሪፖርት አጣጥለዋል። ፑቲን በዓመታዊ ጋዜጣዊ መግለጫ ላይ ሪፖርቱን ማወናበድ ሲሉ የገለጹት ሲሆን ናቫልኒ በዚህ ደረጃ ኢላማ ለመደረግ የሚበቃ አይደለም ሲሉም አናንቀው ተናግረዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አብይ ርዕሳችን እንለፍ። የኢትዮጵያ መንግስት በትግራይ ክልል ባካሄደውና ህግ የማስከበር ዘመቻ ባለ እርምጃ ዙሪያ በዓለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ህብረተሰቡን እያሳሳቱና ውዥንብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማህበራት ጥምረት የተሰኘ ተቋም አስታወቀ። ጥምረቱ ይህን ያለው የኢትዮጵያ ወቅታዊ ጉዳዮችን የሚገመግሙ ጽሁፎችን የአሜሪካ ምክር ቤትና የውጭ ጉዳይ ሚኒስትርን ጨምሮ ለተለያዩ የዓለም አቀፍ ተቋማት ተወካዮች በድህረ ገጽ አማካኝነት ባቀረቡበት ወቅት ነው። ይህን በድህረ ገጽ አማካኝነት የተካሄደውን ስብሰባ ተከታትለናል፣ እንደሚከተለው ይቀርባል። መቀመጫቸውን በተለያዩ የዓለም ሀገራት ያደረጉ የኢትዮጵያ ሲቪክ ማህበራት ጥምረት ማክሰኞ ለት በዙም አማካኝነት ያካሄደው ስብሰባ የኢትዮጵያን ወቅታዊ የፖለቲካ ሁኔታ ለዓለም አቀፉ ህብረተሰብ የማሳወቅና በተለያዩ ዓለም አቀፍ መገናኛ ብዙሃንና ማህበራዊ ሚዲያዎች የሚወጡ የተሳሳቱ መረጃዎችን የማረም ዓላማ ያነገበ ነበር። ከ200 በላይ ሰዎች ተሳታፊ በሆኑበት ስብሰባ ላይም የአሜሪካ ምክር ቤት አባላት፣ የሴኔት የውጭ ጉዳይ ኮሚቴና የአፍሪካ ንዑስ ኮሚቴ ተወካዮች፣ በኢትዮጵያ የቀድሞ የአሜሪካ አምባሳደሮችና አትላንቲክ ካውንስልና ናሽናል ኢንዶመንት ፎር ዲሞክራሲን የመሳሰሉ ዓለም አቀፍ ጥናት አጥኚ ድርጅቶች ተገኝተዋል። አንድ ሰዓት በፈጀው ስብሰባ ላይም የህወሓት ታሪክ ላይ ተመስርቶ አሁን በህወሓትና በፌደራል መንግስቱ መካከል የተከሰተውን ችግር የሚዳስስ፣ ከጥቅምት መጨረሻ ጀምሮ የተካሄደውን ህግ የማስከበር ዘመቻ የሚያስረዳ፣ በህወሓትና በትግራይ ህዝብ መካከል ያለውን ግንኙነት የሚተነትንና በኢትዮጵያ ወቅታዊ ጉዳይ ዓለም አቀፍ ተቋማት ዘንድ የተፈጠሩ የተሳሳቱ አመለካከቶችን የሚያሳዩ አጫጭር ገለጻዎች ተደርገዋል። በሰሜን ካሮላይና ኤኤንቲ ዩኒቨርሲቲ መምህር የሆኑት የጥምረቱ አባልና የስብሰባው ተጋባዥ ተናጋሪ ፕሮፌሰር ብሩክ በአሁኑ ሰዓት ኢትዮጵያ ውስጥ ያለው ነባራዊ ሁኔታ በትክክል ለዓለም አቀፉ ህብረተሰብ እንዲደርስ አለመደረጉ፣ በስፋት የሚወጡ ወገንተኛና የተሳሳቱ መረጃዎች በሀገር ውስጥም ሆነ በውጭ ለሚኖሩ ኢትዮጵያውያን ትልቅ ብዥታ ፈጥሯል ይላሉ።
በሬጉላር ፕሪንት እና ብሮድካስት ሚዲያ ብቻ ሳይሆን በሶሻል ሚዲያም የተለያዩ ናሬቲቮች፣ የተለያዩ ትርክቶች ይቀርባሉ። ሁሉም እንግዲህ አላማቸው ምንድን ነው በሚል ሁለቱን በማገናዘብ ነው። በጣም 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 በጋለ ሁኔታ ሶሻል ሚዲያ ላይ ክርክሩ ጦፏል። ኢንፎርሜሽን እና ሚስኢንፎርሜሽን አለ። አላማው ምንድን ነው? ግቡ ምንድን ነው? ማምኑን ያንጸባርቃል? ለምን የሚለውን ትኩረት የሚያብራራ ነው። እንግዲህ እዚህ ውስጥ የሚጫወተው ማን ነው? ህዝብ ነው። ህዝቡ አገራችን ያለውም ሆነ እዚህ ውዥንብር ውስጥ ይዋዥቃል። እውነቱንና እውነት ያልሆነውን ግርድፉንና ትክክሉን ገለባውንና ፍሬውን መለየት እስከማያስችል ደረጃ ህዝቡ በየቀኑ ቦምባርድድ ይሆናል እና ይሄ ለምን ሆነ? አንደኛ። ሁለተኛ አላማው ምንድን ነው? እነማን ናቸው ይህንን ያራምዱት? ምንን አላማ ተንተርሰው አዝለው ይዘው ነው? ከዚህ ነጻ ለመውጣት ምን መደረግ አለበት በሚል የኢትዮጵያ ሲቪክ ተቋም ድርጅቶች ህብረት ምን ምን እርምጃ እንደሚወስድ አንዱም የስብሰባው አላማ ይህንን ጉዳይ በተመለከተ መረጃ ለጠማው ወገናችን እዚህም ሆነ አገር ቤት ላለው አውሮፓም ላለው በምን ሁኔታ እንሂድበት በሚል እዛ ላይ የተንተራሰ ውይይት ነው የቀረበው።
ህወሓት በስልጣን ላይ በነበረበት ጊዜ የፈጠራቸውን ግንኙነቶች በመጠቀም ለዓለም አቀፉ ህብረተሰብ የተሳሳቱ መረጃዎች እንዲደርሱ ያደርግ ነበር የሚሉት ፕሮፌሰር ብሩክ፣ ይህ መንግስት በጥቅምት ህግ የማስከበር እርምጃ ከመጀመሩ በፊት የተካሄዱ የሰላም አካሄዶች ከግምት ውስጥ እንዳይገቡ አድርጓል ይላሉ።
የፌዴራል መንግስቱ እንዴት ነው ኢንጌጅድ ነው ወይስ ኢንጌጅድ አልሆነም የሚለው መብራራት አለበት። የምዕራብ ጋዜጠኞች ይህን በሰፊው አልዘገቡትም። እነሱ ሞር የሚያተኩሩት ምኑ ላይ ነው? 30-35 ዓመት በትግራይ አካባቢ የነበረው ፖለቲካ ድርጅት ከዛም ብሎ 1991 ላይ ገፍቶ መጥቶ አዲስ አበባ ስልጣን ይዞ ባትልድ ሀርድን ናቸው። አሁን ባትልድ ሀርድን ሆኖ ተዘጋጅተው እርምጃ ይወስዳሉ። የፌዴራል መንግስቱ አበቃለት አለቀለት የሚል ናሬቲቭ ነው ለምሳሌ በጣም ጠንክሮ የሚወጣው። እኛ የምንለው ደግሞ ኖ ኮዞቹ መታዩና ነው። ምንድን ነው ኮዙ? ማን ነው እሺ ያለ? ማን ነው እምቢ ያለ? ማን ነው የለመነ የጠየቀ? ማን ነው አባቶች ሁሉ የሃይማኖት መሪዎች ሁሉ ተልከው በምን ወር ምላሽ ሰጡ? እንዴትስ ምን ተባሉ? ምን ላይ ሰጡ? ጠቅላይ ሚኒስትሩስ የሚመሩት መንግስት አንደኛ ምርጫ አድርጎ ያቀረበው የሰላም መንገድ ነው ወይስ ጦርነት ላይ ጦርነትን ማራመድ ነው? ይህን የመሳሰሉትን ጉዳዮች ነው በዝርዝር እንዲቀመጡ ያደረግ ነው።
አድቮኬትስ ፎር ኢትዮጵያ የተሰኘ ሲቪክ ማህበር ወክለው በስብሰባው ላይ ጽሁፋቸውን ያቀረቡትና በአሜሪካን ሀገር የሰብአዊ መብት አቀንቃኝ የሆኑት ወይዘሮ ሜሮን አሃዱ የተሳሳቱና የተዛቡ ያሏቸው መረጃዎች ሆን ተብለው በዓለም አቀፍ ተቋማት እንዲወጡ እንደሚደረጉ አስረድተዋል። ህወሓት ያቀነባበረ ነው ያሉት ዘመቻ ዓለም አቀፍ ጋዜጠኞችን፣ ፖሊሲ አውጪዎችን፣ የአውሮፓ ህብረትና የአሜሪካ ምክር ቤት አባላት ላይ ያነጣጠረ ነበርም ብለዋል። እንደ ማስረጃም ጦርነቱ ከተጀመረ ወዲህ በየቀኑ ሐሰተኛ ትርክቶችንና መረጃዎችን የሚያሰራጩ በሺዎች የሚቆጠሩ አዳዲስ የማህበራዊ ሚዲያ ገጾች እንደሚከፈቱ አሳይተዋል።
On November 17, Washington Post had a story that described the social media.
Washington Post ህዳር 8 ላይ ባወጣው ሪፖርት በሚዲያ ላይ የተደረገውን ዘመቻ አሳይቷል። የሪፖርቱ ጸሐፊ በቅርቡ የወጡ 90 ሺህ ትዊቶችና ቃለ መጠይቆች ላይ እነዚህ ትዊተሮች ኢንተርኔት በመዘጋቱ ምክንያት በተፈጠረው ክፍተት ምክንያት የዓለም አቀፉን አመለካከት ለመቃኘት የተከፈቱ ናቸው ብላለች። ጸሐፊዋ ከጥቅምት 24 ጀምሮ በቀን የሚከፈቱት የትዊተር አካውንቶች ከ21 ወደ 245 ማደጋቸውንም ጠቅሳለች። እነዚህ ትዊተሮች በከፍተኛ ሁኔታ መንግስትን የሚቃወሙ ናቸው።
The number of new accounts created per day grew from average of 21 to 245. The tweets are overwhelmingly anti-government.
የኢትዮጵያ መንግስት ወደ ጦርነቱ የገባው ተገዶ መሆኑን የሚያሳይ ጥናታዊ ጽሑፍ ያቀረቡት በአሜሪካ ሀገር ካሊፎርኒያ ግዛት ነዋሪ የሆኑትና በግዛቱ የሚኖሩ ኢትዮጵያውያኖችን የሚያስተባብሩት አቶ አንድነት እምሩም ህወሓት የፈጠራ ወሬዎችን ለማሰራጨት ቀድሞ ሲዘጋጅ እንደነበርና በዙም አማካኝነት አስቀድሞ ስልጣናዎችን እንደሰጠ ተናግሯል። ሌላው በትግራይ ክልል ተወልደው ያደጉትና በአሁኑ ሰዓት በአሜሪካ ሀገር ሜሪላንድ ክፍለ ግዛት የሚኖሩት የሰባይ መብት ተሟጋች ነጋሲ በየነ ባቀረቡት ጽሑፍ ህወሓትና የትግራይን ህዝብ አንድ አድርጎ ማየት የተሳሳተ መሆኑንና ህወሓት ለ27 አመታት የትግራይ ህዝብን ሲጨቁን መኖሩን አስረድተዋል።
In the last 30 years, when TPLF governs Tigray, they did not help majority of Tigrayans economic
ህወሓት ትግራይን ባስተዳደረባቸው ያለፉት 30 ዓመታት የትግራይን ህዝብ በኢኮኖሚም ሆነ በፖለቲካ አልጠቀመም። ከላይ ያሉት አመራሮች ብቻ ናቸው የሥርዓቱ ተጠቃሚ ነበሩት። አብዛኛው የትግራይ ህዝብ ከድህነት ወለል በታች ነው የሚኖረው። እንደ አንድ የኮሙኒስት ሪዮት ዓለም እንደሚከተል ድርጅት ሁሉንም ኢኮኖሚ ተቆጣጥሮና ህዝቡን የሚቆጣጠርበት መዋቅር አዘጋጅቶ ህዝቡ እርስ በርሱ እየተጠባበቀ በተለይ ምንም አይነት ተቃዋሚ እንዳይኖር አድርጎ ነበር። ይሄ በትግራይ ህዝብ ላይ የሚደረገው ቁጥጥር ከትግራይ ህዝብ አልፎ በሌሎች ክልሎች ላይ አንዳንዴም ከሀገር ውጪ በሚኖሩም ላይ የሚፈጸም ነው።
It applies to those who live in other regions of Ethiopia. It even goes to those who live overseas.
በአሜሪካን ሀገር በትምህርት ዙሪያ በአመራር ስራ ላይ የሚገኙትና በስብሰባው ላይ ጥናት ያቀረቡት ወይዘሮ ወሰኔልሽ ተስፋ በበኩላቸው በህወሓት በኩል በተቀናጀ መልኩ ከሚካሄደው የሐሰተኛ መረጃ ስርጭት በተጨማሪ መንግስት በቂ መረጃ ለዓለም አቀፉ ህብረተሰብ አለማድረሱ ክፍተቱን የበለጠ አስፍቶታል ይላሉ።
የኢትዮጵያ መንግስት ደግሞ ምንም አይነት የሎቢንግ ስራ በቂ ሎቢንግ ስራ አይሰራም። ይሄ ትልቅ ድክመት ነው። መሰራት ያለበት ገንዘብም ከሌለ ገንዘብ ተፈልጎ እዛ ላይ መፍሰስ ያለበት ነገር ነው። ምክንያቱም ይመስለኛል ኢትዮጵያ በቂ ለህዝቡን ለማግባባት በቂ ስራ ተሰርቷል። ኢትዮጵያ ህዝብ ወይም ደግሞ ኢትዮጵያ ሪያሊቲውን አውቀዋል። የውጭ መንግስታትን ግን በተለይ የአሜሪካንን መንግስት እንትን በሚል በቂ ስራ አልተሰራ እና እሱ መሰራት አለበት። ጋዜጠኞች ጠርቶ ማነጋገር አለባቸው። ለዛ ደግሞ ይሄን የሚባለው ዩናይትድ ኔሽንስ እንትን አንድ ቢሮም ቢሆን መንግስትም ቢሆን ጋዜጣም ቢሆን መስተጋባት አለባቸው።
የኢትዮጵያን ወቅታዊ ሁኔታ ለዓለም አቀፉ ህብረተሰብ ለማሳወቅና ሆን ተብለው የተፈጠሩ የተሳሳቱ ግንዛቤዎችን ለማስተካከል በሚል ዓላማ የተዘጋጀው ገለጻ ላይ ከተሳታፊዎች ለተነሱ ጥያቄዎች መልስ ተሰጥተዋል። የሐሰት መረጃዎችን በመዋጋት ረገድ መወሰድ ስለሚኖርባቸው እርምጃዎችም ሐሳብ ቀርቧል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በዚሁ በትግራይ ካለው ሁኔታ ሳንወጣ በትግራይ ክልል ልዩ ኃይልና በመከላከያ ሰራዊት መካከል ጦርነት ከተቀሰቀሰ በኋላ በርካታ ኢትዮጵያውያን ስደተኞች መጠጊያ ያደረጓት ሱዳንን ነው። ለመሆኑ ኢትዮጵያኖቹ በሱዳን ያሉበት ሁኔታ ምን ይመስላል ሲል ሀብታሙ ስዩም ሱዳን ውስጥ የምትገኘውን የአሜሪካ ድምጽ የስደተኞች ጉዳይ ዘጋቢ ሄይዘር መርዶክን በስልክ አግኝቶ ጠይቋታል። ቀጥሎ ይቀርባል።
በሰሜን ኢትዮጵያ የተቀሰቀሰው ጦርነት የፈጠረውን የስደተኞች እንቅስቃሴ ላለፉት ጥቂት ሳምንታት በሱዳን ስትከታተል ነበረችው። ትናንት አመሻሽ በስልክ መስመሯ አሳገኛት ገዳሪፍ ከተማ ውስጥ የነበረችው ሄይዘር መርዶክ አስቀድማ በስደተኛ ጣቢያዎች ውስጥ ስላለው ሁኔታ ትነግረናለች።
Well, there are several camps in Sudan that I've been to, 3 to be exact, and the conditions
በሱዳን የተለያዩ የስደተኛ መጠለያ ጣቢያዎች ይገኛሉ። ከነዚህ መካከል 3ቱን ተመልክቻቸዋለሁ። ለተገምተው እንደምትችለው በጣቢያዎች ውስጥ ያለው ሁኔታ መጥፎ የሚባል ነው። ስደተኞች ወደ ሱዳን በፍጥነት እየገቡ በሚገኙበት ባሁኑ ሰዓት የረዴት ድርጅቶች አቅም ከሁኔታው ጋር ሊመጣጠን ባለመቻሉ ነገሮች አስቸጋሪ እንዲሆኑ ምክንያት ሆኗል። ለምሳሌ በርካታ ሰዎች የተጠለሉት ወደ ድንበር በተጠጋው ሃምዳያት የስደተኞች ጣቢያ ውስጥ ነው። ከሱዳን መንግስት በመጣ ይሁን ከተባበሩት መንግስታት ድርጅት ወይንም ከሁለቱም እርግጡን ባላወቅኩት ምክንያት ስደተኞቹን ከድንበሩ የማራቅና ወደ መሃል ሀገር ወደሚጠጉ ጣቢያዎች የማዛዋወር ትልቅ ግፊት ነበር። የዚህ ምክንያቱ የደህንነት ስጋት ሳይሆን አይቀርም። ትክክለኛውን ምክንያት ማወቅ ግን አልቻልኩም። ዛሬ በዚያ ለአምስት ቀናት የቆዩ ሰዎችን አግኝተናል። ጥቃቅን መጠለያዎችን የሚገነቡበት ላስቲክ እንኳን አላገኙም። ያገኘናቸው የራሳቸውን ልብስ ተጠቅመው መጠለያ የሰሩ ሴቶችን ነው። ለስደተኞች የሚሆኑ አገልግሎቶች አሉ። ይሁንና በዚህ ሰዓት የረዴት ድርጅቶች ለስደተኞች በማዳረስ ረገድ ወደ ኋላ ቀርተዋል።
በተባበሩት መንግስታት ሪፖርት መሰረት ከ50,000 በላይ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለስልጣናት ሁኔታውን በምን መልኩ እያስተናገዱት ነው? ሁኔታውን ባለ አቅማቸው መቆጣጠር እንችላለን ብለው ያስባሉ ወይንስ የዓለም አቀፉን ማህበረሰብ እርዳታ ይፈልጋሉ የሚል ጥያቄ ማንስቻለሁ።
I think it is definitely true that Sudanese people want more help from the international community.
እንደሚመስለኝ ሱዳናውያን ያለም አቀፉን ማህበረሰብ ተጨማሪ ድጋፍ በርግጥም ይፈልጋሉ። በአቅራቢያ ከመገኘው የስደተኞች ጣቢያ 2 ሰዓት በመትረቀው ገዳሪፍ እንዲሁም ሃምዳያት ከመገኘው የስደተኛ ጣቢያ ጠገብ በመትገኝ ታውን 8 ከተማ የሚኖሩ የተወሰኑ ሱዳናውያንን አነጋግሬ ነበር። ፍርሃት እንዳለባቸው ያስታውቃል። ወደ ሱዳን የሚገቡ ኢትዮጵያውያን ስደተኞችን የመፍራት ወይም በጠላትነት የመመልከት ሁኔታ የለም። ነገር ግን ያላቸውን ጥቂት ሀብት እንዳያጡ ስጋት አለባቸው። ይህ ስፍራ ወትሮውንም ድህነት የሰፈነበት ነው። ሰዎች አንገብጋቢ ችግር ውስጥ ለመውደቅ እየተቃረቡ ነው። የቤት ኪራይና የምግብ ዋጋ አሻቅቧል። ሰዎች አስቸጋሪውን ጊዜ ለማለፍ እየተሻሙ ነው። ከስደተኞቹ ሁኔታ ጋር ሲነጻጸር የአካባቢው ሰዎች ኑሮ በመጠኑም ቢሆን የተሻለ ይመስላል። ሆኖም አንገብጋቢ ሁኔታ እያንዣበበ ነው። ዓለም አቀፉ ህብረተሰብ ሊያደርግ ያልቻለውን የሱዳን መንግስት ባለው ቅርበት ምክንያት ስደተኞችን እየረዳ ይገኛል። ድጋፍ ካልተደረገለት ግን ብቻውን ድጋፉን ማከናወን ይሳነዋል። ሱዳን ድሃ ሀገር ናት። ስለሆነም ሰዎች መጨነቅ ብቻ አይደለም፣ ፈርተዋል።
እንደዚህ ባለው ጊዜ የመጀመሪያ ተጎጂዎች ህጻናትና እናቶች እንደሆኑ ይነገራል። የተወሰኑ ህጻናትና ቤተሰቦችን ያነጋገርሽ ይመስለኛል። በዚህ ሰዓት ለነሱ አሳሳቢው ነገር ምንድን ነው?
Right now, as refugees' families are moving around and trying to settle, and a lot of families still remain without...
ስደተኞችና ቤተሰቦቻቸው ማረፊያ ለማግኘት እየተንቀሳቀሱ በሚገኙበት ባሁኑ ሰዓት በርካታ ቤተሰቦች አሁንም መጠለያ አላገኙም። መጠለያ ያገኙትም ቢሆኑ ተገቢው የመጸዳጃ አገልግሎት የላቸውም። የሚሰጣቸው ምግብ አናሳ ከመሆኑ በተጨማሪ ጣዕሙ ጥሩ ስላልሆነ ለልጆቻቸው መመገብ አልቻሉም። ልጆቻቸውን በህይወት ለማቆየት በእጅጉ ተጨንቀዋል። ከትላንት በስቲያ አንድ ቤተሰብ አግኝቼ ነበር። ጦርነቱ ከመጀመሩ በፊት ከጊዜው ቀድመው የተወለዱ ልጆች አግኝተዋል። በአካባቢው የነበረው ሆስፒታል ባልደረቦች ስለተሰደዱ ወላጆቹም ከነልጆቻቸው ተሰደዋል። ልጆቻቸውን ከማቆያ አውጥተው ነበር ወደ ስደተኞች ጣቢያ ተሰደዱት። አሁን ያሉበት ሁኔታ እናት የጡት ወተት መስጠት እንዳትችል ማድረጉ ሳይንስ የህፃናት ማገገሚያ ምግብ ለመግዛት የሚችሉበት አቅምም የላቸውም። ማገገሚያውን ለመግዛት ቢሞክሩ እንኳን ከከተማው ለማግኘት አይችሉም። አራስ ልጆቻቸውን ይዘው እጅግ አስቸጋሪ በሆነ ጎዳና ለ12 ሰዓት በአውቶቡስ ተጉዘው ወደ ሌላ ካምፕ በመድረስ አሊያም ዝቅተኛ አገልግሎት ባለበትና አስፈላጊ ምግብ በሌለበት ስደተኛ ጣቢያ ውስጥ ልጆቻቸውን በማቆየትና ባለማቆየት ከባድ ውሳኔ ውስጥ ተወጥረዋል። ልጆቻቸውን በጤና ለማቆየት አስቸጋሪ ውሳኔ ተጋርጦባቸዋል።
የኢትዮጵያ መንግስት በተቋማቱ በኩል ስደተኞች ወደ ሀገራቸው ይመለሱ ዘንድ እንደሚሰራ አስታውቋል። ስደተኞችስ ወደ ሀገራቸው ለመመለስ ፍላጎት አላቸው ወይ ብዬም ጠይቄያለሁ። ሄዘር ትመልሳለች።
Like you explained, with refugees everywhere, everyone wants to go home, but with a caveat that when it's safe, nobody wants to go home.
በየትኛውም ስፍራ እንደሚገኙ ስደተኞች ሁሉ መመለስ አደጋ እንደሌለው ካረጋገጡ ብቻ በዚህ የሚገኙትም ወደ ሀገራቸው መመለስ ይፈልጋሉ። በአሁኑ ሰዓት ግን መመለስ የሚፈልግ ሰው የለም። ባለፉት ጥቂት ቀናት የኢንተርኔትና የስልክ አገልግሎት በመጠኑ በመከፈታቸው በርካታ ስደተኞች ቤተሰቦች ሀገር ቤት ከሚገኙ ዘመዶቻቸው ጋር ለመገናኘት ችለዋል። ዘመዶቻቸው ስደተኛ ጣቢያ ያሉትን ሰዎች ጦርነቱ እየቀነሰ ሁኔታዎች እየተረጋጉ ናቸው የሚል ወሬ ልትሰሙ ትችላላችሁ፣ ሆኖም ወደ ቤታችሁ አትመለሱ፣ ደህንነት የለም እንዳሏቸው ሰምቻለሁ። ስለሆነም ስደተኞች ደህንነታቸው በተረጋጋ መንገድ ወደዚያ እንደሚሄዱ እስካልሰሙ ድረስ በቅርቡ የመመለስ ፍላጎት የላቸውም። ዛሬ አነጋገርኳቸው የተወሰኑ ሰዎች የሚፈሩት ጦርነቱን ብቻ እንዳልሆነም ነግረውኛል። ድንገተኛና ጥፋትን ባስከተለው ጦርነት ወቅት ቤቶቻቸው ተፈትሸዋል፣ ንብረቶቻቸው ተዘርፈዋል፣ አዝመራቸውን እንኳን አልሰበሰቡም። ምን ልናደርግ ነው የምንመለሰው? ብንመለስም እንራባለን ብለዋል። ሁልጊዜ የምሰማው ጉዳይ ባይሆንም በጣም ጥሩ ነጥብ ነው።
አንዳንድ የኢትዮጵያ ባለስልጣናት በማይካድራ ጭፍጨፋ የተሳተፉ ወጣቶች ወደ ሱዳን በመሻገር በስደተኞች ጣቢያ ውስጥ ተደብቀዋል ሲሉም ይከሳሉ። ስደተኞችስ ስለዚህ ክስ ምን ይላሉ?
Refugees here are pretty uniformly of the same group, and it would be the same group that these youth is from. And so they wouldn't necessarily be one.
በዚህ የሚገኙት ስደተኞች ከሞላ ጎደል ተመሳሳይና ከአንድ ቡድን የመጡ ናቸው። እናም ወጣቶቹ ከተመሳሳይ ቡድን ስለሚሆኑ ስደተኞች የነዚህን ወጣቶች በስደተኛ ጣቢያዎች ውስጥ መሸሸጋቸው ላያሳስባቸው ይችላል። እውነቱን ለመናገር ወጣቶቹ ለስደተኞቹ ስጋት የሚሆኑ አይደሉም። እስከሚገባኝ ድረስ እነሱም ነፍሳቸውን ለማዳን እንደተሰደዱ ሰዎች ነው የታዩ ያሉት። ጥሩ ምሳሌ ላይሆን ይችላል። ሆኖም ከዚህ በቀደመው ለት ካገኘናቸው በቅርቡ ከወለዱ ሴቶች መካከል አንዷ የትግራይ ልዩ ኃይል አባል ነበረች። ባለቤቷም የልዩ ኃይሉ አባል ነበር። በጦርነቱ ያልተሳተፈችበት ብቸኛ ምክንያት አራስ መሆኗ ነው። እኔም ላገኛት የቻልኩት ጦርነቱ ሲጀመር በመውለዷ ወደዚህ በመምጣቷ ነው። ስደተኞቹን በተመለከተ ይህ ጉዳይ ያሳሰባቸው አይመስለኝም። ለኢትዮጵያ መንግስት አሳሳቢ የሆነበት ምክንያት ግን ይታየኛል።
የአሜሪካ ድምፅ የስደተኞች ጉዳይ ዘጋቢ ሄዘር መርዶክን በአድማጮቼ ስም አመሰግናለሁ።
ሀብታሙን ለዘገባው እናመሰግናለን። ዝግጅታችን ከጋቢና ቪኦኤ ይቀጥላል። አብራችሁን ቆዩ። በትላንትናው ዕለት ህይወታቸው ያለፈው የደራሲና ተዋናይ ተባባሪ ፕሮፌሰር ተስፋዬ ገሰሰ አስክሬን ስርዓተ ቀብር በቅድስተ ስላሴ ካቴድራል መካነ መቃብር ዛሬ ተፈጽሟል። በስነ ስርዓቱ ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤና ሌሎችም የመንግስት ከፍተኛ ባለስልጣናት ተገኝተዋል። ፀሐይ ዳምጠው ተጨማሪ አላት።
ተባባሪ ፕሮፌሰር ተስፋዬ ገሰሰ በሐረርጌ ጎሮጎቶ በ1929 ዓመተ ምህረት ነው የተወለዱት። በ84 ዓመት እድሜያቸው አረፉ። ተባባሪ ፕሮፌሰር ተስፋዬ መጽሐፍትን የደረሱ ሲሆን በተለያዩ ፊልሞችና ድራማዎች ላይ በተውኔት ተሳትፏል። ዛሬ ረፋድ ላይ በብሔራዊ ቲያትር ቤት የአስክሬን ሽኝት ፕሮግራም ተካሂዷል። በርካታ ተውኔቶች ላይ የትወና ችሎታቸውን ስላስመሰከሩት ተባባሪ ፕሮፌሰር ተስፋዬ የሙያ ባልደረቦቻቸው የሆኑ የጥበብ ቤተሰቦች ተናግሯል።
ደበጅ ተመስገን። ደበጅ ተስፋዬ በኢትዮጵያ የኪነ ጥበብ ዓለም ውስጥ ቀዳሚ ደረጃ ከመሰጫቸው ቀዳሚ ደረጃ ማለት በሁለገብ የኪነ ጥበብ ሰውነቱ ማለት ነው። ጋሽ ተስፋዬ በኪነ ጥበቡ ዓለም ከብዙዎቹ ምናልባት ሳይሆን ከሁሉም ለየት ያለ የሙያ አቅም እና ሁለገብነት ያለው ሰው ነው። ጋሽ ተስፋዬ በብዙ መልኩ ደጋግሞ እንደተነገረው የቲያትር መምህር ነው፣ ተዋናይ ነው፣ አዘጋጅ ነው፣ ገጣሚ ነው፣ ተርጓሚ ነው፣ እንደተባለውም ተመራማሪ ነው፣ ተርጓሚም ነው። በሁሉም መልክ ስትወስጂው በኪነ ጥበቡ ሙሉ የሆነ ሰው ማለት ነው ጋሽ ተስፋዬ። በሁሉም ሙያ ውስጥ ዝም ብሎ መግባት ሳይሆን ደግሞ በሁሉም ሙያ ውስጥ ደግሞ ጥግ የሆነ ሰው ነው። በጸሐፊነቱም ጥግ ነው፣ ብዙ ስራዎችን ጽፏል። በተርጓሚነቱም በገጣሚነቱም እንደዛ። በዝግጅትም ጋሽ ተስፋዬ የሰራቸው ስራዎች በጣም በርካታና ጥግ የሆኑ ስራዎች ናቸው። በዘመናዊ ቲያትር ውስጥ ቀዳሚ ሰው ስለሆነ ማለት ነው። በኢትዮጵያ ምድር ላይ ምናልባትም በቲያትር የመጀመሪያው ዘመናዊ ቲያትርን አሜሪካ ተምሮ የመጣ የመጀመሪያው ሰው እሱ ነው። በንጉሱ ተልኮ ዛሬ እኛ ለተፈጠርንባቸው ለዚህ ለአሁን ዘመን ቀዳሚ ናቸው ብለን የምናስባቸው ሰዎች ሁሉ በጋሽ ተስፋዬ ውስጥ የተማሩ ናቸው።
ተባባሪ ፕሮፌሰር ተስፋዬ የህይወት ታሪክ ላይ እንደተነገረው መተከዣ ወይንም ግጥምና ቅኔ፣ ጥላውን ግዛው፣ እቃው፣ የሺ አባትና ልጆች፣ ላቀችና ደስታ፣ ታድሶ እየተሰኙና ሌሎች ተውኔቶችን ደርሰዋል።
ተስፋዬ በኖርዝ ዌስተርን ዩኒቨርሲቲ እየተማረ በጣሊያናዊ ሉዊጂ ፕሪያንደሎ
እና በበርካታ የሼክስፒር ተውኔቶች ውስጥ ተውኗል። አስናቀችና ድስቷ የተሰኘው በእንግሊዝኛ ቋንቋ የጻፈውን አጭር ልብ ወለድ ወደ ተውኔት በመቀየርና በማዘጋጀት በተዋናይነት ተሳትፏል። እዛው ሳለ በመካከለኛ ሚና በብሬሽት ፕራይቬት ላይፍ ኦፍ ደ ማስተር ሬስ እና ኤቭሪ ማን በተባለ ተውኔት ውስጥ አብይ ገጸ ባህሪውን ወክሎ ተጫውቷል። ተስፋዬ ከውጭ ከተመለሰ በኋላ ከአንጋፋዎቹ ተዋናያን ከናውላቸው ደጀኔ፣ ወጋየሁ ንጋቱ፣ ጌታቸው ደባልቄ፣ ተስፋዬ ሳህሉና ሌሎችም ጋር በመሆን በበርካታ ተውኔቶች መሪውንና ሌሎች ገጸ ባህሪያትን ወክሎ በመጫወት ከተመልካቹ ከፍተኛ አድናቆት አትርፏል። ለአብነት የጸጋዬ ገብረ መድኅን ትርጉም ስራ ሐምሌት፣ ሐምሌትን ጴጥሮስ ያችን ሰዓት ውስጥ ጀኔራል ግራዚያንን፣ ቴዎድሮስ ውስጥ መልእክተኛውን ሲጫወት የነጋሽ ገብረ ማርያም የድል አጥቢያ አርበኛ ውስጥ ሰርጀንት ትሪቫልድን፣ የመንግስቱ ለማ ጸረ ኮሎኒያሊዝም ውስጥ ፓጆን ተጫውቷል። ራሱ አዘጋጅቶ ከተወነባቸው ቲያትሮች ውስጥ ጸረ ኮሎኒያሊዝም የድል አጥቢያ አርበኛ አስናቀችና ድስቷ ተጠቃሽ ናቸው። ተስፋዬ ከሙያዎች ሁሉ ለትውላ ቅድሚያ ይሰጣል። ከተጫወታቸው ገጸ ባህሪያት መካከል ሐምሌት አንዱ ነው። ሐምሌት በሁሉም ዘመንና በማንኛውም ማህበረሰብ ሊኖር የሚችል ገጸ ባህሪ። ለዚህ ነው ሐምሌት የማይሞት ገጸ ባህሪ ነው የሚባለው። ሐምሌትን ተጫውቶ በወቅቱ ከአድናቂዎቹ ኢትዮጵያዊው ሐምሌት የሚል ስም አትርፏል።
የአሁኑ ትውልድ ከተስፋዬ ገሰሰ ጥበብን መኖርንና የዓላማ ጽናትን መማር አለበት ብሏል የሙያ አጋራቸው አርቲስት ፈለቀ ባህሩ።
አሁን እስካለፈበት ጊዜ ድረስ እውቀቱን ሳይሰስት ሲሰጠን የነበረ እኔ እድለኛ ሆኜ አንድ የፈረንሳይ ትርጉም ቲያትር አብሬው ተጫውቻለሁ እና በጣም እድለኛ ነኝ። ጋሽ ተስፋዬ ግን በስራዎቹም ውስጥ በኦመር ሀያመም ስራዎቹም ውስጥ እንዳንጸባረቃቸው ሞት እንደሚመጣ ያውቀዋል። ከሚጎነጫት ወይን ጠጅ ጋርም እያደረገ ስለ ሞት በዚቅ ነግሮናል እና ያንን ያውቅም ስለነበር እውቀቱን በመጽሐፍ ያሳተመ ሲያቀብለን ኖሯል። እነሱ የኖሩበትን ዘመን የአምሳዎቹን የስልሳዎቹን ትውልድም የጻፈበትን ታሪክም አቀብሎናል። ስለዚህ ዝም ብሎ ቁጭ ብሎ አልተቀመጠም፣ እውቀቱን ሲያቀብል ነው የኖረው። እርግጥ እሱን ማጣት ለዚህ ትውልድ ትልቅ ክፍተት ነው። እውነት ከጋሽ ተስፋዬ ትውልድ መማር ያለበት ያው የከያኒውን መብት ለማስጠበቅ በደርግ ዘመን የከያኒውን መብት ለማስጠበቅ እስከ መታሰር ድረስ የደረሰበት አጋጣሚም አለ። ስለዚህ ለዓላማ ጽኑ መሆንን ይማራል ትውልዱ። በሙያው ታማኝ መሆንንና እስከ መጨረሻው እድሜ ድረስ ካልተሳሳትኩኝ የዛሬ 2 ዓመትም ቲያትር ተጫውቷል በዚህ እርጅና ዘመኑ። ስለዚህ ለሙያ ታማኝ ሆኖ እስከ መጨረሻው እድሜ ድረስ ማገልገልን ይህ ትውልድ እኛም መማር አለብን።
ተባባሪ ፕሮፌሰር ተስፋዬ ገሰሰ በአዲስ አበባ ዩኒቨርሲቲ የቲያትርና ጥበባት ኮሌጅ ለብዙ ዓመታት በመምህርነት አገልግሏል። ዛሬ በአዲስ አበባ ቅድስት ስላሴ ካቴድራል በተከናወነው ስርዓተ ቀብር ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ተገኝተው የአበባ ጉንጉን አኑሯል። ወዳጅ ዘመዶቻቸው፣ የስራና የሙያ ባልደረቦቻቸው፣ አድናቂዎቻቸው፣ የሃይማኖት አባቶች፣ የመንግስት ከፍተኛ የስራ ኃላፊዎች ተገኝተው መምህር፣ ጸሐፊ ተውኔት፣ ደራሲና የስራ መሪ የነበሩትን ረዳት ፕሮፌሰር ተስፋዬ ገሰሰን በክብር ሸኝቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ሰላም ነው ትልቁ አባቺ ያለ ሰላም።
አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሾት ስመኝሽ የቆየንን በፌስቡክ ገጻችን @voaamharic በትዊተር #ጋቢናቪኦኤ እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Yeah, man.